On June 14, 1989, due to some misinformation about the church,
ሰኔ 1989 ላይ ስለ ቤተክርስቲያኑ ባለው በተሳሳተ መረጃ ምክንያት የጋና መንግስት በዛ የአፍሪካ አገር ያለውን የኋላኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያንን ከሁሉም እንቅስቃሴ አገደ። መንግስቱ የቤተክርስቲያን ንብረቶችን ሁሉ ያዘ እናም ሁሉም ሚስዮናዊ ስራ ቆመ። መታገድ ብለው ይህንን ጊዜ የሚገልጹት የቤተክርስቲያን አባላት ያለ ቅርንጫፍ ስብሰባዎች ወይም ያለ ሚስዮናዊ እርዳታ ወንጌልን ለመኖር የተቻላቸውን አደረጉ። በስተመጨረሻም ያለ መግባባት ተፈታ። እናም ህዳር 29 1990 ላይ መታገድ አበቃ። እናም የተለመዱ የቤተክርስቲያን እንቅስቃሴዎች እንደገና ጀመሩ። ከዛ ሰዓት ጀምሮ በቤተክርስቲያኑና በጋና መንግስት መካከል በጣም ጥሩ የሆነ የርስፈርስ ግንኙነት ኖሯል። ቤተክርስቲያኑ በታገደ ወቅት የነበሩ አባላት ከዛ ያልተለመደ ወቅት የመጡትን በረከቶች ለይቶ ለማሳየት ፈጣኖች ናቸው። ነገር ግን የመታገዱ አንድ በረከት ባልተለመደ መንገድ መጣ። ኒኮላስ ኦፊሶ ሄኔ በቤተክርስቲያኑ በታገደ ወቅት የኋላኛው ቀን ቅዱሳን ማምለኪያ ቦታን ይጠብቅ የተመደበ ወጣት ፖሊስ ነበር። ግዴታው ህንጻውን በሌሊት የመጠበቅ ነበር። ኒኮላስ መጀመሪያ የማምለኪያ ቦታ ሲደርስ በወረቀቶች፣ በመጻሕፍትና በቢሮ እቃዎች ስርዓት ባለያዘ መልኩ እቃዎች በዙሪያ ተበትነው አየ። በዚህ በትንትን ባሉ እቃዎች መካከል መጽሐፍ ሞርሞንን አየ። መጽሐፉን ችላ ሊለው ሞከረ፣ ምክንያቱም ርኩስ እንደሆነ ተነግሮት ስለነበረ። ነገር ግን እንግዳ በሆነ መልኩ በእርሱ ተሳበ። በመጨረሻ መጽሐፉን ችላ ሊለው አልቻለም። አነሳው፣ ማንበብ ጀመረ። ማመም እንዳለበት አስገዳጅ ስሜት ተሰማው። መጽሐፉን ለመጀመሪያ ጊዜ ሲያነበው አንደኛ ኔፊን በሙሉ አነበበ። ሁለተኛ ኔፊን ምዕራፍ 25 ላይ ሲደርስ የሚከተለውን አነበበ። ስለ ክርስቶስ እናገራለን፣ በክርስቶስ እንደሰታለን፣ ስለ ክርስቶስ እንሰብካለን፣ ስለ ክርስቶስ ትንቢትን እናገራለን፣ በትንቢታችን መሰረት እንጽፋለን። ስለዚህ ልጆቻችን ለኃጢአታቸው ስርየት የትኛው መንገድ መመልከት እንዳለባቸው ያውቁ ዘንድ። በዚህ ሰዓት ኒኮላስ ስቅስቅ ብሎ እስካለክስ ድረስ በጠንካራ ሁኔታ መንፈስ ተሰማው። ይህ መጽሐፍ ቅዱስ መጽሐፍ እንደሆነ አንብቦ ከሚያውቃቸው መጽሐፍ የበለጠ ትክክል እንደሆነ ብዙ መንፈሳዊ መነሳሳትን እንደተቀበለ ተረዳ። የኋለኛው ቀን ቅዱሳን ሰምቶት ከነበሩ በተቃራኒ መልኩ በጠንካራ ሁኔታ የኢየሱስ ክርስቶስን እንደሚያምኑ ተረዳ። ኒኮላስና ሚስቱ ልጆቹ ቤተክርስቲያኑን ተቀላቀሉ። ያለፈው ዓመት ሳየው ኒኮላስ የፖሊስ አዛዥ ነበር። ባለፈው ጊዜ ሳየው እንዲህ አለ፣ ቤተክርስቲያን ሕይወቴን ለውጠዋል። እኔን ወደ ወንጌል ስለመራኝ ኃያሉ አምላክ አመሰግናለሁ። አልበርት ዴቪስ ሌላው ጋናዊ ነው። ጓደኛው ለአመራር ስብሰባ ወደ ቤተክርስቲያን ይዞት ሄደ። ጓደኛውን እየጠበቀ ሳለ አልበርት በአቅራቢያው ያለውን መጽሐፍ አነበበ። ስብሰባውን ሲያልቅ አልበርት መጽሐፉን ወደ ቤት መውሰድ ፈለገ። ያን መጽሐፍ እንዲወስድ ብቻ ሳይሆን ነገር ግን የመጽሐፍ ሞርሞን ቅጅን እንዲወስድ ተፈቀደለት። እቤት ሲደርስ መጽሐፍ ሞርሞን ማንበብ ጀመረ። ማስቀመጥ አልቻለም። እስከ ሌሊቱ 9 ሰዓት ድረስ በሻማ ብርሃን አነበበ። ይህንን ለብዙ ምሽቶች አደረገ። አልበርት አሁን የቤተ ክርስቲያን አባል ነው። አንጀሎ ስካርፑላ በተወለደበት ጣሊያን ላይ የአስር ዓመት ልጅ ሳለ የሃይማኖት ትምህርት ማጥናት ጀመረ። በስተ መጨረሻም ቄስ ሆኖ ቤተ ክርስቲያኑን በታማኝነት አገለገለ። የሆነ ወቅት ላይ እምነቱ ላይ ጥርጣሬ ያሳድር ጀመር እና በተጨማሪ የትምህርት እድልን ፈለገ እናም አገኘ። ቢሆንም የበለጠ ሲያጠና የበለጠ መጨነቅ ጀመረ። ባነበበና በተሰማው ስሜት አጠቃላይ ክደት እንደነበረ አሳመነው። አንጀሎ የእግዚአብሔርን ትክክለኛ ቤተክርስቲያን በተለያዩ እምነቶች ውስጥ ፈለገ። ነገር ግን ለብዙ ዓመታት አጥጋቢ ሆኖ አልተሰማውም ነበር። ሁለት የቤተክርስቲያን አባላትን አንድ ቀን አገኛቸው። ወደ እነሱ እንደተሳበ ተሰማው። እናም በደስታ መንፈስ መልእክታቸውን ተቀበለ። አንጀሎ በፈቃደኝነት የመጽሐፈ ሞርሞን ቅጅን ተቀበለ። በዚያን ቀን ምሽት መጽሐፉን ማንበብ ጀመረ። በደስታ እንደተሞላ ተሰማው። በመንፈስ አማካይነት ለብዙ አመታት ሲፈልግ የነበረውን እውነታ በመጽሐፍ ሙርሞን ውስጥ እንደሚያገኝ የእግዚአብሔር በአንጀሎ ውስጥ ማረጋገጫን ሰጠው። ጠፋጭ ስሜቶች በውስጡ ፈሰሱ። ያነበበውና በሚስዮናውያን የተማረው አጠቃላይ ክህደት አረጋገጠለት። ነገር ግን የእግዚአብሔር ቤተክርስቲያን ወደ ምድር እንደተመለሰ ተምሯል። ከጥቂት ጊዜ በኋላ አንጀሎ ወደ ቤተክርስቲያን ተጠመቀ። ለመጀመሪያ ጊዜ ሳገኘው የኛ ቤተክርስቲያን የሮሚ ጣሊያን ቅርንጫፍ ፕሬዝዳንት ነበረ። ከመጽሐፈ ሞን ጋር ኒኮላ እና አልበርተን ያገኙ ተሞክሮ የፓርሊ ፒፕራ ልምድ ተምሳሌት ነው። መጽሐፉን ለማወቅ በመፈለግ ትጉጉት ከፈትኩት። ቀኑን ሙሉ አነበብኩት። መመገብ ሸክም ነበር። ለምግብ ምንም ፍላጎት የለኝም ነበር። ምሽቱ ስመጣ መተኛት ሸክም ነበር፣ ምክንያቱም ከመተኛት ማንበብ መርጬ ነበርና። በማንበብበት ጊዜ የጌታ መንፈስ በእኔ ላይ ነበር። እውነት እንደነበር አውቄና ተረድቼ ነበር። አንዳንዶች መጽሐፍ ሙርሞንን ለመጀመሪያ ጊዜ ሲከፍቱት እንደዚህ አይነት ኃያል ልምድ ሊኖራቸው ይችላል። አንዳንዶች ኃያል ተሞክሮ ያገኛል። ነገር ግን ሌሎች ሲያነቡት፣ ስለ እነሱ ሲጸልዩ፣ ቀስ በቀስ የእነርሱ ሙላት ምስክርነት ይመጣል። ለዚህ ለእኔ እንደዚህ ነበር። እንደ ሴሚናሪ ወጣት ተማሪ መጽሐፍ ሙርሞንን ለመጀመሪያ ጊዜ አነበብኩ። ይሄ የኔ ያነበብኩት የመጽሐፍ ሙርሞን ቅጂ ነው። መጽሐፉን በከፈትኩ ሰዓት ሁሉ የጋለን ስሜት እና የመንፈስ ይመጣ ነበር። መንበቤን ሲቀጥል ስሜቱም አብሮ አደገ። ያ ስሜት ዛሬም ድረስ ቀጥሏል። መጽሐፍ ሙርሞን በከፈትኩት ሰዓት ሁሌም ልክ ማብሪያና ማጥፊያ እንደ ማብራት ነው። መንፈስ በልቤና በነፍሴ ውስጥ ይፈሳል። በሌሎች ደግሞ እውነት እንደሆነ ለማወቅ በመፈለግ መጽሐፍ ሙርሞን ያነበበ ጓደኛ አለኝ። በንጹህ ልባቸው ከእውነተኛ ስሜት በክርስቶስ ስም አምናችሁ መጽሐፍ ሙርሞን እውነት እንደሆነ በመጠየቅ የሚለውን በሞሮኒውስ ያለውን ግብዣ ተገበረ። ነገር ግን ወዲያው የተገበው መልስ አላገኘም። ቢሆንም አንድ ቀን በመንገድ ወደ ታች እየነዳ በጥልቅ ሀሳብ ሳለ መንፈስ ቅዱስ የመጽሐፈ ሙርሞን እውነትን መሰከረለት። የመኪናውን መስኮት ወደ ታች አወረደ። ለዓለም ሁላ በመጽሐፉ እውነት ነው ብሎ ስጮ በጣም ደስተኛ እና ጥልቅ ስሜት ነበረው። መንበባችንን የምንቀጥል ከሆነና ትምህርቶችን የምንተገብር ከሆነ በጊዜያችን ላይ ሁሉ ተጽዕኖ ያመጣል። ፕሬዝዳንት ኤዝራ ታፍ ቤንሰን እንዲህ ያስተማሩ፣ መጽሐፉን በቁም ነገር ማጥናት ከጀመራችሁ በዚያ ሰዓት በሕይወታችሁ ውስጥ የሚፈስ ኃይል በመጽሐፍ ውስጥ አለ። ፈተናን ለመቋቋም ታላቅ ኃይል ታገኛላችሁ። መታለልን ለማስወገድ ኃይልን ታገኛላችሁ። በቀጥተኛና በጠባቡ መንገድ ለመቆም ኃይል ታገኛላችሁ። የመጽሐፈ ሙርሞንን ኃይል ለማግኘት ሁላችሁንም አበረታታለሁ። ልክ ፕሬዝዳንት ቶማስ ኤስ ሞንሰን እንዳበረታቱን መጽሐፈ ሙርሞንን አንብቡ፣ ትምህርቶቹን አሰላስሉ፣ እውነት እንደሆነ የሰማይ አባትን ጠይቁ። በዚህ ሂደት ውስጥ የእግዚአብሔር መንፈስ በሕይወታችሁ ውስጥ ይሰማችኋል። መጽሐፈ ሙርሞን እውነት እንደሆነ ጆሴፍ ስሚዝ እውነተኛ ነቢይ እንደነበረ እናም የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን ዛሬ በምድር ላይ ያለ ትክክለኛ የእግዚአብሔር ቤተ ክርስቲያን እንደሆነ መንፈስ ቅዱስ የምስክርነታችሁ አካል ይሆናል። ያ ምስክርነት ፈተናን እንድትቋቋሙ ይረዳችኋል። በጌታ ያውን ስፍራ ለመስራት ለታላቅ ጥሪ ያዘጋጃችኋል። እምነታችሁን ለመፈታተን ወቀሳዎች ወይም ሐሜታዊ አረፍተ ነገሮች እናንተ ላይ ሰዎች ሲጠቁሙ እንደማይነቃነቅ መልሕቅ ሆኖ ይቆምላቸዋል። እናም ቢያንስ ወዲያው ይቆምላቸዋል። እውነትን ከስህተት ለመለየት ትችላላችሁ። እናም በድጋሚ መጽሐፈ ሙርሞንን በሕይወታችሁ ውስጥ ሁሌ ማንበብ ስትቀጥሉ ምስክርነታችሁን በድጋሚ የሚያረጋግጥ መንፈስ ቅዱስ በተደጋጋሚ ይሰማቸዋል። ወላጆች መጽሐፈ ሙርሞንን ጠቃሚ የቤታችሁ አካል እንድታደርጉ አበረታታለሁ። ልጆቻችን በሚያድጉበት ጊዜ ቁርስ እየበላ መጽሐፍ ሙርሞንን እናነብ ነበር። ይህ ስንጠቀም የነበረው የገጽ ማስታወሻ ነው። ከፊት ለፊቱ ላይ ፕሬዝዳንት ቤንሰን መጽሐፍ ሙርሞንን ካነበብን እግዚአብሔር በረከቱን ለእኛ ያፈሳል ብሎ ቃል የገቡትን ጥቅስ አለው። ከኋላው ደግሞ ፕሬዚደንት ሮምኒ ወላጆች በጻሎት መንፈስ መጻፈ ሙርሞን የሚያነቡ ከሆነ እነርሱና ልጆቻቸው ታላቁ መጻፈ መንፈስ ቤታችንን እና በቤት ውስጥ የሚኖሩ ትን ሁሉ ላይ ሁሉ ይጥለቀለቃል። የጣ መንፈስ ይርቃል። ወላጆች ልጆቻቸው በታላቅ ፍቅርና ጥበብ ይመክራሉ። ልጆች ኃላፊነት ይስማቸዋል። እንዲሁም ለወላጆች ምክር የበለጠ ይታዘዛሉ። ጽድቅን ዳይጨምራል። እምነት፣ ተስፋ እና የክርስቶስ ንጹህ ፍቅር የሆነ ልግስና በቤታችን እና በሕይወታችን ውስጥ ይበዛል። ሰላምን፣ ሐሴትን እና ደስታን ያመጣል። አሁን ልጆቻችን ከቤት ከወጡ ከብዙ አመታት በኋላ እና የራሳቸውን ቤት ያሳደጉ ነው። የፕሬዝደንት ሮምኒ ቃል ማሟላት በግልጽ ማየት እንችላለን። የመጽሐፈ ሞርሞን ኃይል እና የእርሱን በማንበብ የመጡትን በረከቶች እና በሞላው ቤተሰባችን ሕይወት ላይ በረከት ማምጣቱን ስለመቀጠል መመስከር እንችላለን። መጽሐፈ ሞርሞን የኢየሱስ ክርስቶስ የማዳን ታሊኮ ጠንካራ ምስክርነት ነው። በእርሱ አማካይነት የቤዛነቱን ግርማ እና ኃይልን ወደ መረዳት እንመጣለን። የእርሱ ትምህርት በግልጽ ያስተምራል። እናም የተነሳው ክርስቶስ በነፍያን ጋር ያደረገውን ጉብኝት በሚገልጸው እጹብ ድንቅ በሆነ ምዕራፍ ምክንያት ሰዎችን ስረዳቸው፣ ስባርካቸው እና ሲያስተምራቸው ያለውን እናያለን። እናም የእርሱን ወንጌል በመኖር ወደ እርሱ ከመጣን ለእኛም ተመሳሳይ ነገር እንደሚያደርግልን ወደ መረዳት እንመጣለን። የመጽሐፈ ሞርሞን ኃይልን እመሰክራለሁ። በእንግሊዝኛ፣ በጣሊያንኛ እንዲሁም በፈረንሳይኛ የታተመውን ወይም በኤሌክትሮኒክ መሳሪያ ላይ ባነበው ከምዕራፎቹና ከጥቅሶቹ ተመሳሳይ የሚያስገርም መንፈስ ወደ እኔ ሕይወት እንደፈሰሰ ተረድቻለሁ። ወደ ክርስቶስ እንዲቀርብ ያለውን የምረዳ አቅም እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።